the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምን አምሽታችኋል? ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ሐሙስ ነሐሴ 28 2007 ዓመተ ምህረት ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የአንድነት አመራር አባል የነበሩት አቶ ሀብታሙ አያሌውና ሌላኛው ተከሳሽ አብርሃም ሰሎሞን እንዲለቀቁ ተላልፎ የነበረው ውሳኔ በጠቅላይ ፍርድ ቤት ታግዷል።
ሊያቀርብ መብት አለው። ይሄ በሚሆንበት ጊዜም ቢሆን በስነ ስርዓት ህጉ ላይ በስር ፍርድ ቤት በነፃ የተለቀቀ ተከሳሽ ውሳኔ ይግባኝ ሰሚ ፍርድ ቤትም ቢሆን ሊያግድ እንደሚችል
የህግ ባለሙያው አማሃ መኮንን ከሰጡን ማብራሪያ የተቀነጨበን የሰማችሁት ዘገባ አለን። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታ እየታሰማናለች።
ጤና ይስጥልኝ፣ እንደምናመሻችሁ። ዩጋንዳ ባለፈው ማክሰኞ የሶማሊያው ጽንፈኛ ቡድን አልሸባብ ደቡባዊ ሶማሊያ ጃናላይ ከተማ በሚገኘው የአፍሪካ ህብረት ሰራዊት የጦር ካምፕ ላይ ባደረሰው ጥቃት 12 ወታደሮቿ የተገደሉባት መሆኑን አረጋግጣለች። የዩጋንዳ የጦር ሰራዊት ቃል አቀባይ ፓዲ አኩንዳ እንደገለጡት የ10 ዩጋንዳውያን ወታደሮች አስከሬኖች ዛሬ ከሞቃዲሾ ዩጋንዳ ገብተዋል። አሚሶም ወታደሮቹን በሙሉ ቆጥሮ አግኝቷል ያሉት ሚስተር አኩንዳ ከሞቃዲሾ 120 ኪሎ ሜትር ርቀት ላይ ከሚገኘው ከጃናሌ ካምፕ የደረሰበት የጠፋ አንድም ወታደር የለም ሲሉ አክለዋል። የአልሸባብ ተዋጊዎች በማክሰኞ ጥቃት ወደ 70 የሚደርሱ የዩጋንዳ ወታደሮችን ገድለናል ማለታቸው ሲታወስ፣ ቪኦኤ ያነጋገራቸው ምንጮች ግን 20 ቢሆኑ ነው እያሉ ነው። የዩጋንዳው የጦር ሰራዊት ቃል አቀባይ በመግለጫቸው የማክሰኞ ጥቃት ጨዋታውን ቀይሮታል ብለዋል። አልሸባብ ተገቢው አጸፋ እንደሚደርሰው ከወዲሁ ይረዳው በማለትም ዝተዋል። አያይዘውም ጥቃት ቢደርስብንም ሶማሊያን ለማረጋጋት የምናደርገውን ጥረት አናቆምም ሲሉ አክለዋል። ይህ በዚህ እንዳለ የዩጋንዳ የመከላከያ ኃይሎች አዛዥ ጀነራል ኤድዋርድ ዋሜላ የጃናሌውን የውጊያ ግንባር ላይ የተሰለፉትን ወታደሮች ጎብኝተዋል። የሀገራቸውን ሰራዊት አባላትም አነጋግረው ካምፑ ላይ ጥቃት ያደረሱትን የአልሸባብ ኃይሎች በመጋፈጣቸው አመስግነዋል። ላይቤሪያ ባለፉት 42 ቀናት በገዳዩ የኢቦላ ቫይረስ መያዙ በላቦራቶሪ የተረጋገጠ አንድም ሰው ባለመገኘቱ የዓለም የጤና ድርጅት ሀገሪቱን እንደገና ከኢቦላ ነጻ ነች ሲል አውጇል። የዓለም የጤና ድርጅት ዜናውን ይፋ ያደረገው ዛሬ ሐሙስ ሲሆን ከአሁን ጀምሮ ታዲያ ለቀጣዮቹ 90 ቀናት ቫይረሱ ተመልሶ ብቅ ይል እንደሆነ ብርቱ ክትትል ይደረጋል። ላይቤሪያ መጀመሪያ ላይ ከኢቦላ ነጻ መሆኗ እንደ አውሮፓውያን አቆጣጠር ግንቦት 9 ቀን ታውጆ እንደነበረ ይታወሳል። ብርቱ ክትትል የሚደረግበትን ወቅት እንዳጋመሰች ሰኔ 29 ቀን ግን አንድ የ17 ዓመት ወጣት በቫይረሱ ተይዞ መሞቱን የዓለም የጤና ድርጅት እንዳስታወቀ የሚዘነጋ አይደለም። ከዚያ ወዲህ 5 ሰዎች ለቫይረሱ ተጋልጠው 2 መሞታቸው ተመልክቷል። ለቫይረሱ የተጋለጠ አንድም የጤና ሰራተኛ አለመኖሩን WHO አክሎ አስታውቋል። ላለፉት ቀናት ፖሊሶች ዘግተውት የነበረው የሃንጋሪ ዋና ከተማ የቡዳፔስት ዋናው የባቡር ጣቢያ ዛሬ በመከፈቱ በዚያ ተኮልኩለው ሲጠባበቁት የነበሩት ፍልሰተኞች ግር ብለው ቢገቡም ፖሊሶች ግን ወደ ሰሜኑ የሚሄድ ባቡር የለም ሲሉ አስታውቀዋል። ላለፉት 2 ቀናት በኬሌቲ ባቡር ጣቢያ ወደ ጀርመን ሄደን ጥገኝነት እንጠይቃለን በሚል ተስፋ ከሚጠብቁት ፍልሰተኞች ጋር ተፋጠው የቆዩት የሃንጋሪ ፖሊሶች ዛሬ ጣቢያውን ለቀው ወጥተዋል። ይሁን እንጂ ፍልሰተኞቹ ጣቢያው እንዲገቡ ቢፈቀድላቸውም ጉዞ ለመቀጠል ማለትም ወደ ጀርመን ለመቀጠል ስላልተፈቀደላቸው አሁን ወዴት መሄድ እንደሚችሉ ግራ የተጋባ ሁኔታ ተፈጥሯል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። We'll be right back.
አመሰግናለሁ ቆንጂት። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። አሁን ወደ መጀመሪያው ቅንብር እናልፋለን። ስብሰባን በማወክና የሐሰት ወሬ በማውራት ሕዝብን አነሳስተዋል በሚል አቃቤ ሕግ ክስ ያቀረበባቸው 14 ተጠርጣሪዎች የመከላከያ ምስክር ሳያሰሙ ቀሩ። በችሎት ጽሕፈት ቤት ቀርበው ተለዋጭ ቀጠሮ ተሰጥቷቸዋል። መለስካቸው አማሃ ተጨማሪ ያለው ከአዲስ አበባ።
መንግሥት አሸባሪውንና እስላማዊ መንግሥት ነኝ የሚለውን አይኤስን ለማውገዝ ባለፈው ሚያዝያ 14 ቀን 2007 ዓ.ም ጠርቶት በነበረው ትዕይንተ ሕዝብ ላይ በተፈጠረው ውከት ሳቢያ ተይዘው አቃቤ ሕግ ስብሰባን በማወክና ሐሰተኛ ወሬ በመንዛት ሕዝብን በማነሳሳት ወንጀል የከሰሳቸው 14 ተጠርጣሪዎች ዛሬም የመከላከያ ምስክሮቻቸውን ሊያሰሙ እንዳልቻሉ ታወቀ። እነዚህ ተከሳሾች ዛሬ በፌዴራሉ አንደኛ ደረጃ ፍርድ ቤት አራዳ ምድብ ተረኛ ችሎት ጽሕፈት ቤት ቀርበው የነበረ ቢሆንም ዳኛው ቀጠሮ ለመስጠት ብቻ እንደተገኙ ገልጸው ለጥቅምት 8 ቀን 2008 ዓ.ም ምስክሮቻቸውን አቅርበው እንዲያሰሙ ተለዋጭ ቀጠሮ ሰጥተዋቸዋል። በተመሳሳይ ክስ ፍርድ ቤቱ ላለፉት 5 ወራት ሲቀርቡ ከነበሩት በጠቅላላ 19 ተከሳሾች መካከል ከአንድ ወር በፊት በኃይሉ በቀለ፣ ሙከሚል ሁሴን፣ ንጉሡ ታደሰ፣ አይተነው ቀለም ወርቅና ቸርነት ደመቀ የተባሉ ተጠርጣሪዎች ፍርድ ቤቱ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ከእስር መፈታታቸውም ታውቋል። በተጠረጠሩበት ወንጀል የመከላከያ ምስክር እንዲያቀርቡ የተጠየቁትና በአሁኑ ጊዜ በእስር ቤት የሚገኙት 14 ተከሳሾች ናቸው። ከእነዚህ መካከል አራቱ ሴቶች ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ተከታዩም ዘገባ ከመለስካቸው ጋር እዚያው ፍርድ ቤት አካባቢ ያቆየናል። የፌዴራሉ ጠቅላይ ፍርድ ቤት የአቃቤ ሕግን አቤቱታ ተቀብሎ የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል የነበሩት አቶ ሀብታሙ አያሌውና ሰባተኛው ተከሳሽ አቶ አብርሃም ሰሎሞን እንዲፈቱ የበታች ፍርድ ቤት የሰጠውን ትዕዛዝ አግዷል። ጉዳዩ ያስቀርብ ወይም አያስቀርብ እንደሆነ ለማየት ይግባኝ ሰሚ ፍርድ ቤቱ ቀጠሮ ሰጥቷል። በተያያዘ ዜና ቀድሞ የመላ ኢትዮጵያ አንድነት ድርጅት ፕሬዚደንት የነበሩት አቶ ማሙሸት አማረን የፌዴራሉ አንደኛ ደረጃ ፍርድ ቤት አራዳ ምድብ ችሎት በነጻ አሰናብቷቸዋል። መለስካቸውም አዝርዝራለሁ።
ነሐሴ 14 ቀን 2007 ዓ.ም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሰጠው ብይን መሠረት አቃቤ ሕግ በሽብር ወንጀል የከሰሳቸው የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ የሕዝብ ግንኙነት ኃላፊ የነበሩት አቶ ሀብታሙ አያሌውና በዚሁ የክስ መዝገብ በሰባተኛ ተከሳሽነት ይቀርቡ የነበሩት አቶ አብርሃም ሰለሞን የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቶ በዕለቱ ከእስር እንዲፈቱ ትዕዛዝ የሰጠ ቢሆንም እስከ ዛሬ ዕለት ይህ ትዕዛዝ እንዳልተፈጸመ ታውቋል። ለዚህ መነሻውም አቃቢ ሕግ ብይኑን በመቃወም ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ባቀረበው የይግባኝ አቤቱታ መሠረት ፍርድ ቤቱ የበታች ፍርድ ቤት የሰጠውን ብይንና ትዕዛዝ በማገዱ እንደሆነ የተከሳሽ ቤተሰብ አባላት አረጋግጠዋል። ይሁንና የማረሚያ ቤት ኃላፊዎች በከፍተኛው ፍርድ ቤት የተሰጠውን ትዕዛዝ ለምን እንደማይፈጽሙ ለቤተሰብ አባላትም ሆነ ለታራሚዎች በግልጽ ያሳወቁት ምክንያት እንዳልነበረ የአቶ ሀብታሙ አያሌው ባለቤት ወይዘሮ ቤተልሔም አዛናው ለቪኦኤ ገልጸዋል። ይህ የይግባኝ ችሎቱ ውሳኔ ምን የሕግ መሠረት እንዳለው የሕግ ባለሙያውን አቶ አምሃ መኮንንን ቪኦኤ አናግሯቸው ነበረ።
ጸንቶ ካለው የሕግ ስርዓታችን አንጻር በተለይ በወንጀል ጉዳይ አንድ የበታች ፍርድ ቤት ተከሳሽ በነጻ እንዲለቀቅ ውሳኔ ከሰጠ ያ ውሳኔ ያለምንም ቅድመ ሁኔታ መፈጸም ነው ያለበት። ምናልባት በዚህ ውሳኔ አቃቤ ሕግ ቅሬታ አለኝ ብሎ ይግባኙን በተገቢው የሕግ ስርዓት መሰረት የይግባኝ አቤቱታው ለከፍተኛው ወይም ለይግባኝ ሰሚው ፍርድ ቤት ሊያቀርብ መብት አለው። ይሄ በሚሆንበት ጊዜም ቢሆን በስነ ስርዓት ሕጉ ላይ በስር ፍርድ ቤት በነጻ የተለቀቀ ተከሳሽ ውሳኔ ይግባኝ ሰሚ ፍርድ ቤትም ቢሆን ሊያግድ እንደሚችል ሕግ ስርዓታችን የሚያስቀምጠው ነገር የለም።
አቶ አምሃ መኮንን እንደሚሉት ይህ የሥነ ስርዓት ሕግ እንዲያውም በወንጀል ክርክር ውሳኔን የማሳገድ አቤቱታን መብት የሚሰጠው በተቃራኒው ለተከሳሽ እንደሆነ ያስረዳሉ።
ይልቁንም በሕግ ስነ ስርዓታችን ላይ የተቀመጠው አንድ ተከሳሽ በስር ፍርድ ቤት በዋስ ሆኖ እየተከራከረ እያለ የስር ፍርድ ቤቱ ተከሳሹን ጥፋተኛ ብሎት የቅጣት ውሳኔ በተለይም ነጻነትን የሚያሳጣ የስር ቅጣት ቢወስንበት ይሄ ተከሳሽ ውሳኔውን በመቃወም ይግባኙን ለቀጥሎ ላለው የፍርድ ቤት ደረጃ ይግባኙን ሊያቀርብ ይችላል። ይግባኙን ሊያቀርብ ብቻ ሳይሆን ይሄ ይግባኙ ያቀረበው ይግባኝ ተመርምሮ ውሳኔ እስኪያገኝ ድረስ በስር ፍርድ ቤት የተጣለበት የስር ቅጣት እንዲገደብለት ወይም ውሳኔው ከመፈጸም እንዲታገድለት ሊያመለክት እንደሚችልና ፍርድ ቤትም አዎ ይግባኙን መርምሬ ውሳኔ እስክሰጥ ድረስ በዚህ ሰው ላይ የተወሰነው የስር ቅጣት እንዳይፈጸም ብሎ ሊያግድ እንደሚችል በወንጀለኛ መቅጫ ስነ ስርዓት ህጋችን 188 ላይ በግልጽ ተቀምጧል።
እንደ ህግ ባለሙያ አስተያየትና እምነት ከሆነ ለከሳሽ ወገን ወይንም አቃቤ ህግ ይህ መብት የተሰጠ ለመሆኑ የሚያውቁት የለም። ሊሰጥ ይገባል ብለው እንደማያምኑም ይገልጹና የስነ ስርዓት ህጉ ይህን ሲደነግግም በቂ ምክንያት አለው ይላሉ።
ምክንያቱም በወንጀል ጉዳይ የሚሰጥ ውሳኔ በተለይ ይሄ ነጻነትን የሚያሳጣ የእስር ቅጣት የሞት ፍርድም ሊሆን ይችላል። አንዴ ከተፈጸመ ሊካስ የማይችል ጉዳት በግለሰቡ ላይ ወይም በተከሳሹ ላይ ሊያሳድር ስለሚችል እንዲህ አይነት ውሳኔ የተወሰነበት ሰው ደግሞ ይግባኝ መብት አለው። ይግባኙን አቅርቦ ይግባኙ ተመርምሮ ምክንያቱም ይግባኝ ካቀረበ በኋላ የይግባኙ ውጤት ምንም ሊሆን ይችላል። የስር ፍርድ ቤት ውሳኔ ሊጸና ይችላል፣ ነጻ ሊሆን ይችላል። ነገር ግን ይሄ ውሳኔ ይግባኝ ሰሚ ፍርድ ቤት ውሳኔ ከመወሰኑ በፊት ያ ሰው የእስር ቅጣቱን የሚፈጽም ወይም ደግሞ ለምሳሌ የሞት ቅጣት ከሆነ የሞት ቅጣቱ የሚፈጸምበት ከሆነ የይግባኝ አቤቱታው ትርጉም የለውም። ስለዚህ ይሄ ህጉ ይህንን ግምት ውስጥ በማስገባት ነው። በተለይ መጀመሪያም በዋስ ሆኖ ያለ ሰው ከሆነ ይግባኙ ተሰምቶ እስኪመረመርለት ድረስ እና ይግባኝ ሰሚው አንድ ውሳኔ እስኪሰጥ ድረስ እግድ ሊጠይቅ እንደሚችል የተቀመጠው ከዚህ አንጻር በዚህ መልክ ተደርጎ ከሆነ እኔ በበኩሌ በጣም እጠራጠራለሁ። ይግባኝ ሰሚው ፍርድ ቤት የስር ፍርድ ቤትን ውሳኔ አግዷል የሚባል ከሆነ በእኔ በኩል እንግዲህ የምናየውና እንደ አዲስ እውቀትም የምናየው ነው የሚሆነው። እንግዲህ በስራ ዘመናችንም ባለው ህግ መሰረት ግን ይግባኝ ሰሚ ፍርድ ቤት አቃቤ ህግ ይግባኝ ስላቀረበ በነፃ እንዲሰናበት የተወሰነለትን ተከሳሽ ፍርድ ያግዳል የሚል የህግ አግባብ የለም።
ግን አቃቤ ህግ በዚያው ፍርዱን በሰጠው ፍርድ ቤት ደረጃ ላለ የበላይ አካል ወይም ለአሁን መላ ለከፍተኛ ፍርድ ቤት ፕሬዚዳንት ወይም ምክትል ፕሬዚዳንት አቤቱታ ቢያቀርብና ቢያሳግድ አይችልም?
ይሄ አሰራር ደግሞ እንግዲህ በአጠቃላይ በህግ ስርዓት ውስጥ እንዲህ አይነት አሰራር አለ፣ ህግም መሰረት አለ። ግን ይሄ ያለው የፍትሐብሔር ስነ ስርዓት ህጋችን ውስጥ ነው። የገንዘብ ክርክር፣ የንብረት ክርክር በሚታይበትና በሚወሰንበት የፍትሐብሔር ስነ ስርዓት አግባብ ትክክል ነው። ፍርድ ቤት አንድ ውሳኔ ከወሰነ በኋላ የተወሰነበት ወገን ጉዳዩን ለይግባኝ ሰሚ አቅርቦ ጉዳዩ በይግባኝ እስኪታይና ምናልባት የይግባኝ ሰሚው አንድ አይነት እግድ እስኪሰጥ ድረስ የፍርድ ቤቱ ፕሬዚዳንት ለ15 ቀን ብቻ እግድ ሊሰጥ እንደሚችል በፍትሐብሔር ስነስርዓት ህጉ ተቀምጧል። እንዲህ አይነት ለፍርድ ቤት ፕሬዚዳንቶች የተሰጠ መብት ግን በወንጀለኛ መቅጫ ስነስርዓት ህጋችን ውስጥ የለም። በወንጀል ህግም እንዲህ አይነት መብት ለፕሬዚዳንቶች አልተሰጠም። እስካሁን እንግዲህ እኔም በስራ ዘመኔ በወንጀል ጉዳይ የፍርድ ቤት ፕሬዚዳንት አንድ የፍርድ ቤት የሰጠው ውሳኔ እንዳይፈጸም ያገደበትን አግባብ አላቅም።
አቃቤ ህግ በዚሁ መዝገብ ክስ ከመሰረተባቸው 10 ተከሳሾች መካከል አቶ ሀብታሙ አያሌውንና አቶ አብርሃም ሰለሞኑን ጨምሮ የአንድነት ለዴሞክራሲና ለፍትህ ፓርቲ የብሔራዊ ምክር ቤት አባል አቶ ዳንኤል ሽበሺ፣ የሰማያዊ ፓርቲ የብሔራዊ ምክር ቤት አባል አቶ የሸዋስ አሰፋ እንዲሁም የአረና ትግራይ ለሉዓላዊነትና ለዴሞክራሲ የአመራር አባል አቶ አብርሃ ደስታን ከፍተኛው ፍርድ ቤት የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዳሰነበታቸው አይዘነጋም። ለማንኛውም የፌዴራሉ ጠቅላይ ፍርድ ቤት የአቃቤ ሕግን የይግባኝ አቤቱታ ተቀብሎ በስር ፍርድ ቤት የተሰጠውን ብይንና የፍች ትዕዛዝ በማገድ የይግባኙ አቤቱታ ግራ ቀኙን ያስቀርብ ወይንም አያስቀርብ እንደሆነ ለማየት ለመስከረም 21 ቀን 2008 ዓ.ም ቀጠሮ ቆርጧል። በተያያዘ ዜና መንግሥት አሸባሪውን አይኤስን ለማውገዝ ሚያዝያ 14 ቀን 2007 ዓ.ም ጠርቶት በነበረው ሕዝባዊ ትዕይንት ላይ የተፈጠረውን ብጥብጥ በማደራጀትና በመምራት ተጠርጥረው በአቃቢ ሕግ ክስ ተመስርቶባቸው የነበሩት የቀድሞ የመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዚዳንት አቶ ማሙሸት አማረ በነጻ መለቀቃቸውን ሪፖርተር በዛሬው እትሙ ዘግቧል። ጋዜጣው አቶ አሙሸት አማረን በነጻ ያሰናበተው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ጉዳያቸውን ላለፉት 5 ወራት ያህል ሲመረምር ቆይቶ ድርጊቱን ተፈጸመ በተባለበት ቀን ተከሳሹ ከምርጫ ቦርድ ጋር በነበራቸው ክርክር ፍርድ ቤት መዋላቸውን የሚያስረዳ ሰነድ በማቅረባቸው ነው ብሏል። ጨምሮም አቃቤ ሕግ ያቀረበባቸው ምስክሮች የሰጡት የምስክርነት ቃል የተጠና መሆኑን በመቃወም ጠበቃቸው ለፍርድ ቤቱ በማስረዳታቸውና ምስክሮቹም የተለያየና የማይገናኝ የምስክርነት ቃል መስጠታቸው ለአቶ ማሙሸት በነጻ መሰናበት ምክንያት ሆኗል ሲል አትቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተከበራችሁ አድማጮች መለስካቸውን አመሰግናለሁ ለዘገባው። በዘገባው ውስጥ ዛሬ ተብሎ የተጠቀሰው ዘገባው የተሰራው ትናንት ስለነበረ ትናንትና እንደሆነ እንድታውቁልን ከአክብሮት ጋር ጠይቃለሁኝ። ወደ ተከታዩ ዘገባ አልፋለሁኝ። ኢህአደግ በግንቦቱ ብሔራዊ ምርጫ 100% አሸነፍኩ ካለ በኋላ እንኳ ማብቂያ ያጣው የኦሮሞ ብሔረሰብ ስቃይ ቀጥሏል ሲል የአፍሪካ ቀንድ የሰብአዊ መብቶች ሊግ የሚባለው ድርጅት አስታውቋል። ሊጉ ሰሞኑን ባወጣው በዚሁ መግለጫው በኦሮሞዎች ላይ የሚፈጸመው ወከባ፣ ማስፈራራት፣ ህገወጥ እስራትና ጠለፋ በመላው የኦሮሚያ ክልል እየተካሄደ ነው ብለዋል። ታስረዋል ያላቸውን የበርካታ ሰዎች ስም ዝርዝር፣ ጾታቸውንና የመኖሪያ ስፍራቸውንም በመግለጫው አካቶ ተቆርቋሪዎች አቤቱታቸውን ለመንግስት እንዲልኩ ጠይቋል። ሶሎሞን ክፍሌ በካናዳ የድርጅቱን ተወካይ አቶ ገሮማ ዋቀሳን አነጋግሯል። ከኦሮሚያ ክልላዊ መንግስት ምላሽ ለማግኘት ያደረግናቸው ሙከራዎች ግን አልተሳኩም። ወደ ሰሎሞን ዘገባ።
በመግለጫችሁ ላይ በግልጽ አስፍራችሁታል። ከእርሱ አንደበት ልስማ ብዬ ነው። ምንድን ነው እነዚህ ስማቸውን የዘረዘራችኋቸው 47 ሰዎች የታሰሩበት ምክንያት?
በሰሜን ሸዋ ውስጥ የታሰሩ ሰዎች ናቸው። እነዚህም የታሰሩበት ምክንያት ዘጋቢዎቻችን እንደደረሰን ሽፍቶችን ትረዳላችሁ በሚል ነው የተዘረዘሩት። ሌሎች የታሰሩ ደግሞ አሉ። እዚህ ላይ በመግለጫችን ላይ በሁለት ቦታ ከፍለን ነው ያሰፈር ነው። ሌሎቹ በምርጫ ዋዜማ አልመረጣችሁኝም ተብሎ የታሰሩ ወደ 2000 የሚሆኑ በተለይ ወደ ጉጂ አካባቢ የታሰሩ ሰዎች አሉ። አርሲ ውስጥ የተለያየ ቦታ የታሰሩ አሉ እና ስማችን የዘረዘርነው ግን በቅርብ ጊዜ በዚህ ወር አጋማሽ ላይ ማለት ዛሬ መስከረም ውስጥ ነው ያለ ነው፣ በግንቦት አጋማሽ ላይ ጀምሮ የታሰሩ ሰዎች ናቸው።
በምን ሁኔታ ላይ ነው ታስረው ያሉት? ቤተሰብ ይጎበኛቸዋል?
አዎ፣ በጣም አጠያያቂውም እሱ ነው። እነዚህ የታሰሩት በእስር ቤት ውስጥ ሳይሆን ወይም ደግሞ እስር ቤት ተብሎ በምታወቀው ሳይሆን በትምህርት ቤቶች እና በኢህአዴግ መስሪያ ቤት ወይም ደግሞ በአካባቢው ባለስልጣኖች መስሪያ ቤት ውስጥ የታሰሩ ናቸው እና ስለዚህ ሰዎች መጠየቅም አይችሉም። በተለይ በሚያስደነግጥ ሁኔታ ውስጥ ነው ያሉ። ምክንያቱም ሽንት ቤት የለም፣ የሚበሉት ነገር ተከልክሏል እና በዚህ የተነሳ አጠያያቂ እንትን ላይ ነው ያሉት እና እነዚህ ሰዎች የታሰሩት በጃርሶ ወረዳ ውስጥ ነው ያሉት።
እስራቱ፣ ወከባው፣ ጠለፋና ማስፈራራቱ ደግሞ የቀጠለው በመላው ኦሮሚያ ነው ብላቸዋል። በተለይ የተተኮረባቸው ስፍራዎች አሉ ካሉ የትኞቹ አካባቢ ላይ ነው ወከባው የበረታው?
በእርግጥ በተለይ ከእንትን በኋላ ኢህአዴግ እንግዲህ ምርጫውን በሰላም አጠናቅቃለሁ ብለዋል። እንዲያውም ማጠናቀቅም ብቻም ሳይሆን ሰዎች 100% መርጦኛል ብሎ ጠቅላላ ያለውን የምርጫውን እንትን ወስደዋል። ከዛ በኋላ ግን ውሸት የሚያስመስለው ደግሞ በተቃራኒው ደግሞ በየአካባቢው በተለይ በጉጂ አካባቢ ያሉትን ሰዎች ወደ 500 ሰዎችን በአንድ ጊዜ አስረዋቸዋል እና ከዛም ጉጂ ብቻ አይደለም ወደ አርሲ እና ባሌ አካባቢ ያሉት፣ ወለጋ ደምቢዶሎ አካባቢ ያሉት ለምሳሌ ደምቢዶሎ ሰዎች ከመጀመሪያውኑ ምርጫው ከመጠናቀቁ በፊት የታሰሩ ሰዎች እንዳልተፈቱ ነው መረጃ ያለን እና በአጠቃላይ ኦሮሚያ መላ ኦሮሚያ አካባቢ ማለት ይቻላል። በተለይ እንደገና ደግሞ ከዛ ጨምሮ አምቦ አካባቢ የተለያዩ ወረዳዎች የታሰሩ ሰዎች አሉ ማለት ነው። በአጠቃላይ በእንትናችን ሪፖርት መሰረት ወደ 2000 ሰዎች ታስረዋል በአሁኑ ጊዜ ማለት ነው። እነዚህ 400 ያልኳቸውን በቀደም ወይም ደግሞ በዚህ ወር አጋማሽ ጀምሮ የታሰሩትን ሳይጨምር ማለት ነው።
በሌላ አጋጣሚ ስትሉ የገለጻችኋቸው በኢትዮጵያ ፌዴራል ፖሊስ 400 አርሶ አደሮችን አስረዋል ብላችኋል። ይሄ ደግሞ የት አካባቢ የሆነ ነው?
እነዚህ የታሰሩት ጃርሶ ወረዳ ውስጥ ነው ማለት ሰሜን ሸዋ ጃርሶ ወረዳ ውስጥ የጠፉ ወጣቶች አሉ ተብሎ መንግስት ነው እንግዲህ እንደዛ ማለትቸው እነዛ ሸፍቷልና እነዚህ ሸፈቱትን ወጣቶች እናንተ ትደግፋቸዋላችሁ ታበላቸዋላችሁ እናንተ ናችሁ አቅፋችሁ አስቀምጣችሁት በሚል ነው እነዚህ 400 ሴትና ወንድ ናቸው ከ400 በላይ ናቸው በርግጥ እና የታሰሩት እና እነዚህ በሰሜን ሸዋ ጃርሶ ወረዳ ውስጥ ነው።
ገበሬዎቹ ያሉበትን ሁኔታ ታውቃላችሁ?
አዎ ያሉበትን ሁኔታ በአጠቃላይ ለማወቅ ተችሏል። ምክንያቱም እነዚህ ሰዎች የታሰሩት በየባለስልጣናቱ ቢሮዎች እና በትምህርት ቤቶች ውስጥ ነው የታሰሩት። እንደታሰሩ ዘመዶቻቸው ያውቃሉ። ምክንያቱም እዛ አካባቢ ነው ስለታሰሩ ማለት ነው። ግን ሄዶ ሊገበኙዋቸው አልቻሉም አልሰጧቸውም። እና እነዚህ ሰዎች የታሰሩት ታግሮ ነው ያሉት። ምግብና ውሃ እንደተከለከሉ ነው መረጃ የሚያመለክተው።
አቶ ጋሩማ አንድ ጥያቄ ላንሳ። ለመሆኑ ድርጅታችሁ መሰል መግለጫዎችን ብቻ ማውጣት ነው ወይስ በቀጥታ ስለ ሁኔታዎች መንግስትንም ትጠይቃላችሁ?
በጣም ጥሩ ጥያቄ ነው ተሰለማን። እውነቱን ለመናገር ማንኛውም የሰብአዊ መብት ድርጅት በተለይ እኛ አካባቢ እኛ እንግዲህ ቢሮአችን ካናዳ ነው እንጂ በቀሉ ከኢትዮጵያ ነው እና የዚያን ችግር በሚኖርበት ጊዜ መግለጫ ከማውጣታችን በፊት የምንወክለው ከመንግስታት ወይ ደግሞ ይሄንን ድርጊት በሚፈጽሙ አካላት ጋር ለመነጋገር ሞክራለን። ከዛ በኋላ መልስ ስናጣ ወይ ደግሞ አጥጋቢ መልስ ሳይሰጡን ነው ይሄን መግለጫ ይፋ የምናደርገው። ስለዚህ ሞክረናል፣ ግን የሚያነሳልን ሰው የለም። የሚሰጠንም ስልክም ወይ ደግሞ እነሱ ኦፊሻሊ ያስቀመጡት ስልክም የሚመልስም አይደለም። ቢመልሱም ብንጠይቃቸውም ደግሞ አይመልሱልም። ስለዚህ ሞክረናል፣ ማውጣት ብቻ ሳይሆን ሞክረናል፣ ግን እንትን አልሆንም። እንደ አጋጣሚ ተሰሚነት አላገኘም ማለት ነው።
ታዲያ የዚህ መግለጫ ዓላማ ምንድን ነው?
ጥያቄው ጥሩ ነው። መግለጫው በተለይ የዓለም ህብረተሰብ ይሄንን ስቃይ አውቆ ይሄ ሂውማን ራይትስ ሊግ ኦፍ ዘ ሆርን ኦፍ አፍሪካ ድርጅት ከዩናይትድ ኔሽን ጋር የሚሰራ ነው። የዛ እንትን አለን ማነው አባልነት አለን እና ለነሱ ነው እንትን የምናደርገው እና እያንዳንዱ ሰው ከዚህ በፊት ኢትዮጵያ በተለይ ኢትዮጵያ የዚህ አይነት ችግር በሚፈጥርበት ጊዜ የኢትዮጵያ መንግስት ማለት ነው ሲጠየቅ፣ በእኛ ብቻም ሳይሆን በአምነስቲ ኢንተርናሽናል በሂውማን ራይትስ ዎች መግለጫ ሲወጣበት ሁሌ ይክዳል እና ይሄን ደግሞ የካደ መሆኑን ሁሉ እየገለጽ ለሚመለከታቸው ሰዎች ወይም ደግሞ ድርጅቶች ይህንን ኢንፎርሜሽን እንሰጣለን። ከዛ በኋላ ማድረግ የምንችለውን ከነሱ ጋር ለማድረግ ነው ማለት ነው።
መልካም። አቶ ጋሩማ ዋቀሳ በካናዳ የአፍሪካ ቀንድ የሰብአዊ መብቶች ሊግ ተወካይ፣ ለጊዜው በጣም አመሰግናለሁ።
እኔም አመሰግናለሁ አቶ ሰለሞን ይህን እድል ስለሰጣችሁ።
አድማጮች፣ የአፍሪካ ቀንድ የሰብአዊ መብቶች ሊግ ባወጣው መግለጫ ላይ ከኦሮሚያ ክልላዊ መንግስት ምላሽ ለማግኘት ያደረግናቸው ሙከራዎች አልተሳኩም። ያደረግነውን ጥረት እንዲያው ባጭሩ ለመግለጽ ያህል በቅድሚያ የደወልነው ወደ ኦሮሚያ ክልላዊ መንግስት ፕሬዚደንቱ ጽህፈት ቤት ነበር። ጉዳዩ የሚመለከተው የአስተዳደርና ጸጥታ ቢሮ ስለሆነ ወደዚያ ደውሉ ተብለን የሶስት ሰዎች ስምና የቴሌፎን ቁጥሮቻቸው ተሰጡን። በዚሁ መሰረት ለአቶ ሰለሞን ማሞ፣ ለአቶ ቀጀላ ኡርጌና ለአቶ መሳይ አዱኛ መደወል ጀመርን። በቅድሚያ የመለሱልን አቶ ሰለሞን ማሞ ስለ ሪፖርቱ ገለጻ እየሰጠናቸው እያለን ስልኩ መሀል ላይ ተዘጋም። ያንኑ ቁጥር ቆይተን ስንሞክር ያነሱትና ሰለሞን ማሞ እንዳልሆኑ የነገሩን ሌላ ሰው ደግሞ የሪፖርቱን ይዘት ካደመጡ በኋላ መልሰን እንድንደውልላቸው ነገሩን። ከዚያ በኋላ ደጋግመን ብንሞክርም ስልኩ አይነሳም። በዚህ ብቻና በቃም ጥረታችን ወደፊትም ይቀጥላል።
አመሰግናለሁኝ ሰሎሞንን ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ አንድ ሰዓት ተኩል። አንዳንድ አጠር አጠር ያሉ መረጃዎችን ላካፍላችሁ። ከምንዛሬ ልጀምር። አንድ የዩናይትድ ስቴትስ ዶላር 20 ብር ከ85 ሳንቲም ተመንዝሯል። ዛሬ የመሸጫው ዋጋ 1 ዶላር 20 ብር ከ85 ሳንቲም ነው። የመግዣ ዋጋ ደግሞ እርሶ ዶላር ከፈለጉ ማለት ነው የሚከፍሉት 20 ብር ከ96 ሳንቲም ነው ለአንድ ዶላር። አንድ ዩሮ 23 ብር ከ15 ሳንቲም ተመንዝሯል። አንድ ፓውንድ ደግሞ 31 ብር ከ77 ሳንቲም ነው፣ የእንግሊዝ ፓውንድ ማለት ነው። በኢትዮጵያ ሜቴሮሎጂ ኤጀንሲ ትንበያ መሠረት ነሐሴ 8 የነሐሴ 29 ነገ አርብ 2007 ዓ.ም ተመረተ አዲስ አበባ ከፊል ዝናባማ ትሆናለች። ከፍተኛ ሙቀቷ 24 ዝቅተኛው 13 ዲግሪ ሴልሺየስ ይሆናል። በመላ ሀገሪቱ ውስጥ ሙሉ በሙሉ ፀሐያማ ሆኖ የሚውለው ጎዴ ብቻ ነው። ቀሪዎቹ ክፍሎች በአብዛኛው ዝናባማ ከፊል ዝናባማ እና ደመናማ እንደሚሆኑ ነው ትንበያው የሚያሳየው። በኢትዮጵያ ከፍተኛው ሙቀት የሰመራው ከፍተኛ 43 ዲግሪ ሴልሺየስ ሲሆን ዝቅተኛው ደግሞ የባሌው ዝቅተኛ 9 ዲግሪ ሴልሺየስ ነው የሚሆነው። የሰመራ ዝቅተኛው ዲግሪ ሴልሺየስ 23 ዲግሪ ሴልሺየስ ነው፣ የዝቅተኛው ሙቀት ማለት ነው። የአዲስ አበባው ከፍተኛ ሙቀት ደግሞ 24 ነው። ልዩነቱን አስተዋሉ? እንግዲህ ዝርዝር መረጃዎችን የአየር ሁኔታውን በተመለከተ ከኢትዮሜት ዶት ጂኦቪ ዶት ኢቲ ዌብሳይት ማግኘት ትችላላችሁ። በጣም ድንቅ የሆነ ዌብሳይት ነው ያለው የኢትዮጵያ ሚቴዎሮሎጂ ኤጀንሲ። አንዳንድ ዕለቱን መለስ ብለን ለማየት ደግሞ ከምንሞክርባቸው ነገሮች አንዱ በጣሊያን ዙሪያ የምትገኝ 33,000 ሕዝብ ያላት ሳን ማሪኖ የምትባል አገር አለች። እጅግ ጥንታዊ ከሚባሉ አገሮች አንዷ ነች። በጣም ደቃቃ አገር ነች። በጣሊያን የተከበበች ነች። ዙሪያዋን የተመሰረተችው ልክ የዛሬ 1616 ዓመት በዛሬዋ ዕለት ነበረ። ሙዚቃን ገብዛችሁ በቀረችን ጊዜ ጽዮን ግርማ አቀናባሪዋ አንድ ግብዣ አላት። ከዛ በፊት ግን አንድ ከምሽቱ 3 ሰዓት ላይ ይዘንላችሁ የምንቀርበውን ዝግጅት እናስተዋውቃችሁ።
ካሉበት አካባቢ አንዳንድ ችግር እንዳይደርስባቸው ኤምባሲ ፕሮቴክት ያደርጋል። ባይዘ ወደ አገር ቤት አንመለስም ካለ ይሄ ሰውዬ ኢትዮጵያ አይደለም ማለት አይደለም።
አቶ አንዳርጉ በርሄ ይባላሉ የሰማችኋቸው። በኬንያ የኢትዮጵያ ኤምባሲ ሁለተኛ ጸሐፊ ናቸው። ማላዊ ስለሚገኙ ኢትዮጵያውያን ፍልሰተኞች ከሚናገሩት የተቀነጨበ ነው ያሰማናችሁ። ዘርዘር ያለ ዘገባ ከምሽቱ 3 ሰዓት ላይ ይኖረናል። በ19 በ22 እና በ25 ሜትር ባንድ በምናቀርብላችሁ ዝግጅት በኢንተርኔት ዌብሳይታችን ላይ www.voanews.com ላይ ታገኙናላችሁ። በእጅ ስልኮቻችሁ voa.com.mobi እንዲሁም በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ፕሮግራሙን እየመራችልን ያለችው ጽዮን ግርማ ነች። አስተናጋጃችሁ ሰሎሞን አባተ ከዘጋቢዎቻችን እና ከቀሪ ባልደረቦቻችን ጋር ሁሉ ሆነን በጽዮን ግርማ ግብዣ እንሰናበታችሁ። ሸዋንዳኝ ኃይሉ ስብርብር አለ ጉልበቴ። መልካም ቆይታ።
This program has come to you from the Voice of America, Washington.